የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ኢትዮጵያ የመጀመሪያ የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች።
ETRSS 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት ወዳለሁ።
ETRSS 1 የተሰኘውን ሳተላይት የተመለከተ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን።
የአርብ የጋቢና ጥበብ እንግዳም አለን።
እንኳኛ እንግዲህ መቆራኘት የሚለው ሐሳብ ከጥቂት አመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው።
የቁራኛዬ ፊልም ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ነው ይዘነው እንመለሳለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። አሁን ቀዳሚው የዕለት ርዕሳችንን እናስደምጣችሁ።
ኢትዮጵያ የመጀመሪያ ETRSS 1 የተሰኘውን የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። እስክንድር ፍሬው ዝርዝሩን ያሰማናል።
ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድቅድቅ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጎች ስሜት ጠቃላይ ድባብ መገለጫ ነው።
አብረን እየተጓዝን ነው። እንኳን ደስ አለን እንኳን ደስ አላችሁ።
72 ኪሎ ግራም እንደምትመዝን የተገለጸው ETRSS 01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። 8 ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም 6 ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በስሟ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በእንጦጦ በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር።
ETRSS 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። ይህ የቴክኖሎጂ ልማትና ዓለም አቀፋዊ ተወዳዳሪነት ጉዞ ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምጽ ሲናገሩም የሳተላይት ባለቤት የሆኑ አገራትን ጎራ የተቀላቀለችው ኢትዮጵያ ከዘርፉ የበለጠ ለመጠቀም እንደምትሰራ አብራርተዋል።
ዞሮ ያው ወደዚህ ደረጃ የደረሰው በመንግስት ናዮ የማይቀረውን ዓለም ከወዲሁ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ ለተከላላ ለውጥና ለተንጋራ ሀገር ስናስብ ከዚህኛው ዘርፍ የሚታሰብ ለመሆኑ ለዚህ የሚያስፈልግ ማንኛውንም ነገር ተግባራዊ ማድረግ በቅርብ መውጣትና እያሰፉ መሄድ ነው። ዛሬ አንድ የመጀመሪያው አለች። ገና ተከታታይ ስራዎች አሉ። ለትግሉ የሚያስፈልገው ዋናው የሰው ኃይል ለዚህ የሚያስፈልግ በጀት የተለያዩ የልማት አጋሮችን ማንቀሳቀስ አያይዞ ውጤታማ ስለሆነ አንዱ ቁልፉ መስካችን የኢኔብሊንግ ኢንቫይሮንመንት መፍጠሪያ መንገዳችን ስለሆነ ይሰራበታል። ተኛ
ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ስርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ።
ብዙ ሰዎች ተካፍለዋል ለብዙ አመት። ከነዚህ ውስጥ አንዱ ሼክ መሐመድ ናቸው። ሼክ መሐመድ የኖ ኦብዘርቫቶሪ
ሚድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው።
ባለቤት ከስር ጀምሮ ክቡራቱ ተፈራዋሉ ዋጋ በመሆን የሳይንሱ አካል ናቸው፣ አባል ናቸው።
የኢትዮጵያ ስፔስ ሳይንስ ሶሳይቲን ይደግፉ ነበር።
ይደግፋሉ፣ አባል ናቸው። እኔም አባል ነኝ እና እዚህ ብንመጥ ደርሰው ማየታችን እጅግ በጣም ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን በዚህም በመጠቀም እውቀቱ ወደዚህ ይመጣል፣ ኖሌጁ ይመጣል፣ እውቀቱ ወደዚህ ይመጣል። ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባን ራሳችን ሳተላይት ሰርተን ከዚህ አምርተን የምንተኩስበት ጊዜ ይመጣል ብዬ አስባለሁ።
ዶክተር አርጋሱ እርሶ ለሙያው ቅርብ ነዎት፣ ለህዋ ሳይንስ ከዛ አንጻር ምን ክፍተት ነው የምትደፍነው? አሁን እቺ ሳተላይት መጠቀች ኢትዮጵያ ውስጥ የነበረው ቀደም፣ አሁን ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል።
አዎ፣ እንዴት ነው ማንኛውም ኮሚኒኬሽን እንደምታውቀው ከመሬት ሳተላይት ዲሽ ይነሳና ወደ ሰማይ ከሄደ በኋላ እንደገና ከዛ ነጥሮ ነው ኢንፎርሜሽን የምናገኘው፣
መረጃ የሚገኘው
ከዚህ አሜሪካ። አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የምሰጠው መልእክት ወደ ሰማይ ሄደው ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው። ስለ ሳተላይት የምንላቸው ከአየር ላይ ተንጠለጠሉት በሙሉ አንዳንዶቹ እንዲያውም ልትከራያቸው የምትችላቸው ነገሮች አሏቸው፣ እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ እያወጣን ነው እያምናለሁ ለአንዳንዶች ለምናደርጋቸው ነገሮች ያንን ያስቀርልናል። ሁለተኛ ሳይንሱ እያደገ ይሄዳል። መጨረሻ ላይ ሌላው ዓለም እንደሚያደርገው እኛም በሰማይ ላይ መካፈሉ ለእድገታችን እጅግ በጣም አስፈላጊ ነው።
ይሄ አንዳንዶች ቦታ ለመያዝ ነው ይላሉ። አንዳንዱ አሁን አክቲቭ ሳተላይት ነች ወይም ስራ የምትጀምር ነች ወዲያውኑ ይላሉ። አሁን ተመጥቀዋል። እርስዎ እንደ ባለሙያ ምንድን ነው አሁን?
የለም፣ ቦታ ለመያዝ ማንኛውም ሰው ቦታ መያዝ ይኖርበታል። ከላይ እነዚህ ሰማይ ላይ ያሉ በእያንዳንዳቸው ኦርቢት ይዞራሉ። እኔ በአንድ ጊዜ እንደዚሁ ሼክ መሐመድ የተካፈሉበት አንድ ሳተላይት ደቡብ አሜሪካ ውስጥ እጄ እንደዚሁ ተካፍ እያሉ ወደ ሰማይ ሲሄድ አንድ የተወሰነ ኦርቢት ላይ ትሽከረከራለች፣ ለእኛ የሚያስፈልገውን ኢንፎርሜሽን ትሰጣለች። መሬት ላይ ያሉት የእኛ መሀንዲሶች በሚያስፈልገው መልክ ይቆጣጠሯታል። የምንፈልገው እንዴታ እናገኛ አሁን ለምሳሌ ዝናብ በዚህ ቀን ይመጣል፣ ጎርፍ በዚህ ይመጣል እያል ከሌላ በኩል መረጃ ነበር ብናገኝ። አሁን ግን ቀጥታ ራሳችን ማግኘት እንችላለን ማለት ነው። ይሄ የዚህ አይነት ሳተላይት ነው። ወደፊት ደግሞ ሌላ አይነት ተልእኮ ያላቸው ሳተላይቶች እያመረቱ መሄድ ይችላል። ስለዚህ ጅማሮ እጅግ በጣም የሚያስፈልግ ነው። አንዳንድ ሰዎች ምናልባት በአሁኑ ጊዜ ሳይንስ መድረስ ትክክል ነው ወይ ሌላ ችግር የለም ብሎ ያስባሉ። አይደለም፣ ችግር አለኝ ብለህ ሳይንሱ ጋር ትካፈልም ማለት አይደለም። እና እጅግ በጣም አይን ከፋች ነው ነው በተለይ ለወጣቱ ተስፋ ሰጭ።
ኢቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሑፍ መልእክት አስታውቋል። ኢቲአርኤስኤስ አንድ የተልእኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሽርን ጋቢና
ብላሻንጉል 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 ደጋቢና ደጋቢና ብላሻንጉል
እስክንድርን ለዘገባው እናመሰግናለን። ከቅርብ ጊዜያት ወዲህ ተሰርተው የብዙሃን መነጋገሪያ ከሆኑት ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ፣ በኒውዮርክ ኮሎምቢያ ዩኒቨርሲቲዎች ውስጥም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሀሳቦችንም ለመምዘዝ ሀብታሙ ስዩም ከፊልሙ ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ነው።
ቁራኛ የፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሀሳብ ነው የተነሳው። ቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት ዓመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ ምን መለከተው አንድ የቆሎ ተማሪ ያን የጭቃሹ ሚስት ያማግጣል። ይደረስበታል ተማሪው የጭቃሹ ይደርስበታል። ጉዳት ከማድረስ በፊት ግን ሰዎች መጥተው ልብሱን ያቆራኙና 15 ቀን ተጉዞ ንግስት ችሎት በዛ ዘመን ዙፋን ችሎት ይባላል። ዙፋን ችሎት ላይ ቀርቦ ተመዋግቶ እንግዲህ ራሱን ነጻ ማውጣት ይጠበቅበታል። ግን ያን ሁሉ መሄደው ያቺን በልጅነቱ ያጣተን አንዲት ፍቅረኛውን ለማግኘት ነው። ስለዚህ ባጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው።
በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው። ዘመናዊውን አኗኗር፣ ዘመናዊውን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ ዓመታትን ወደኋላ የተመለሰ ታሪክ ነው መምዘዝ የመረጥከው። ለዚህ ምክንያትህ ምንድን ነው?
ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል፣ ይንጸባረቅበታል ብዬ ነው ማምነው። በዘመኑ ወደዚህ ቅርብ በመጣን ቁጥር በምዕራባውያን አስተሳሰብ ጫና የተፈጠረበት፣ ራሳችንን ያጣንበት፣ አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባውያን ነጸብራቅ አድርገን የምንወስድበት እንጂ የራሳችንን ማንነት የማንፈልግበት እየሆነ ይመጣል የሚል የግል እምነት አለኝ። አንዳንድ ጥናቶችም እንደዛ ነው የሚያሳዩት። ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻልነው መጠን በሄድን ቁጥር እውነተኛውን ማንነታችንን፣ ፍልስፍናችንን፣ ባህላችንን እናገኛለን። እዛ ውስጥ ደግሞ አርትንም ራሷን እናገኛታለን። ለዛ ነው እንግዲህ መስዋዕትነት ቢያስከፍልም ትንሽ ወደ ኋላ ቆየት ያለ ታሪክ ማንሳት የፈለግኩት።
በግብረ ሜላት ልበው ነፍስ አይባን አንስት ክሌቲ አኮኑ ነጸር ካላት ይህ አንስት ትንሣኤ ከመቀዳሚ ጠየቅ ይካ ነገስት ለአረግ ለፍርድ ቀጠኒ በኦመ ቁራኛ ፍቅር ፈትለ ከማሁ ርኢነ
አንድ አረብ ጨምርበት እጣነ ሞገር እጣነ ሞገር
ፈትለ ፍርድ ቀጠኒ በኦመ ቁራኛ ፍቅር ፈትለ ከማሁ ርኢነ
ፍታው።
ወደኋላ መለስ ብትልን ባነሳኸው ታሪክ ውስጥ በአጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀህ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለግከው ዋና መልእክት ምንድን ነው?
እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሀሳብ ትምህርት ቤት ላይ የምንማረው በምዕራባውያን ካሪኩለም ነው ወይም ስርዓተ ትምህርት ነው። አስተሳሰባችን ሁሉ እሱ ነው። ግን ጠለቅ ብሎ ላሰበ ሰው ብዙ ምቾት የለውም። በትክክል ማንነታችን ምንድን ነው ብለን ስንጠይቅ በጣም የሚያስገርም ነገር እናያለን። ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪ ጎበዜ ቅኔ ተማሪ ነው። ስለ ቅኔ ብዙ ሰው ደንታ የለውም። ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ እስቲ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ስፖንታኔስ ወይም ግብታዊ ሆኖ እዛው አቀነባብሮ በጣም የተመረጡ የተሞረዱ ቃላቶችን ገጣጥሞ ሰምና ወርቅን አንድ ላይ ያቀነባና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭ ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚሁኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ 100 ዓመት ሄደን እንማር። ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ 100 ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው።
በእንተ ስማ ለማርያም ስላቻሩ እግዚአብሔር
ናግባና ገብስ ፈትግልኝ
ገብስ
አለኝ
ነፍስ አለኝ ይቅርታታ።
ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ነጥብ ነው ታሪክ። በአንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዝ እየሞከርክ ነው። የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ሄዳለ?
ብዙ ጥያቄ ነው። እንግዲህ በዋናነት አንድ ታሪክ ሲሰራ እንደዚህ አይነቶች በደንብ መስራት አለብን። ተአማኒነቱን ለማምጣት ንግግሩ ሊሆን ይችላል፣ ጊዜው ሊሆን ይችላል፣ አልባሳቱ ሊሆን ይችላል፣ አስተሳሰቡ፣ ግዝፈቱ ምን ያህል ቦታ ያ ነገር በሀገር አቀፍ ደረጃ ይሰራ ነበር ወይ ሊሆን ይችላል። ግን ይህን መሰል ብዙ ህጎች ነበሩ። አውጫጭ የሚባል፣ አፈርሳታ የሚባል፣ ሌባ ሻይ፣ ሁሉ ህጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት እኮ ቁርኝት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም። ግን በወቅቱ ሰው እንዴት ነው ልብሱ ተቆራኝቶ የነበረውን ቂም ችሎ አብሮ መሄደው? እዛ ብስለት ላይ እንዴት ደረሰ? ያ በጣም ማንንም ሰው ቆም አድርጎ ያሳስባል። ኢትዮጵያውያን ብቻ አይደለም ወይም አፍሪካውያን ብቻ አይደለም፣ አውሮፓውያን ራሳቸው ቆም ብሎ ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝቶ ያኔ ለፍትህ ሲሄዱ ቂማቸውን ትለው በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ ከሄድ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞት አርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለኔ በየትኛው መልኩ ብንመለከተው። ስለዚህ እንደዛ አይነት ታሪኮች ነው እኔ ከዚህ ግሎካል ይባላል ከሎካል ተነስተው ግሎባል የሚሆን ማለት ነው። ግሎባል ዓለም አቀፍ ሎካል ደግሞ ቁንጽል ነው ግሎካል ይሉታል። ከሎካል ተነስተው አንዳንድ ነገር ግሎባል ይሆናል የሁለቱ መርጅ ማለት ነው። እንደዛ አይነት ሐሳቦችን ነው ብዙ ጊዜ የሚፈልገው ራሴን ሳለቅ ከራሴ መነሻ ሐሳብ ይዤ ግን በአፍሪካ በኢትዮጵያ ከዛ በአፍሪካ ከተቻለ በዓለም።
አድማጮች ከዶክተር ሞገስ ታፈሰ ጋር የተደረገውን ቃለ ምልልስ ሙሉ የቪዲዮ ቅጂ በድረገጻችን ላይ ስለሚገኝ እንድትመለከቱት እንጋብዛለን። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገራቶችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያ የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብቷል። ጽዮን ግርማ የዚህ ዘገባ ዝርዝር አላት። ከታህሳስ 6 እስከ 8 2012 ዓመተ ምህረት ለ3 ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም ግሎባል ሪፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሪፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ ሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን UNHCR በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሐሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ህይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት ዓመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሄን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ 3000 ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል።
በዚህ ፎረም የታየው ማንም የማይመለከተው የስደተኞች ስራቸው አሉ፣ ረጂ አካላት ወይም ሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አሉ። እየቀረ የለም የሚያገባናል የቻለው ያህል እናደርጋለን ብለው የወጡበት ፎረም ነው።
አቶ ክሱት አያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጪ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስታውሰው፣ በአዲሱ አሰራር ግን ይህ እንዲቀር ሕጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ አገራት ልምዳቸውን አካፍለዋል ብለዋል።
አዲሱ አሰራር የጀመሩ ሀገሮች አሉ እንደ ኢትዮጵያ አይነት፣ የእነሱ ምሳሌ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ የሚያቀርቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛል ጉዳይ ብሎ የሚወያይበት አንድ 6 ቴማቲክ ኤሪያስ ተለይተው ነበረ። በትምህርት ዙሪያ፣ በስራ እድል ዙሪያ፣ በሀይል አቅርቦት ዙሪያ፣ ከለላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ? ተቋማት ምን ማድረግ ይችላሉ? ነጋዴዎች ምን ማድረግ ይችላሉ? ሲቪል ሶሳይቲ ምን ማድረግ ይችላል? የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል።
በኢትዮጵያ ባለፈው ዓመት ጥር 9 ቀን 2011 ዓ.ም የሕዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልዑክ ቃል ገብቷል ብለዋል።
በኢትዮጵያ ኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኤቨንስ የሚላቸውን ማስመስገን ይችላል ይላል። ትምህርትም ከአሁን በፊት ትንሽ ሪዘርቬሽን ነበረ ለን የሚል በተለይ ኤሌመንተሪ ትምህርት ህጻናት ተወልደው በትምህርት ውጭ መሆን የለባቸውም ይላል እና የመሳሰሉት ብዙ ግብ ተሰጥቷል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች እንደነው በፕለጅ መልክ ቀርቧል። አሁን እንድናው 90,000 ለሚሆኑ ሰዎች የገቢ ማስገኛ ትፈጥራለን ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ክህሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ 20,000 ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬድ ሆነ ሰርቲፊኬት የሚያገኙበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ይህንን ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጿለች ኢትዮጵያ።
አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል።
የሶማሌ ስደተኞች የሚጠለሉበት ዶሎ አዶ የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበር። የሆነው ወደ $100 ሚሊዮን አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋቋሙ። ሰዎችን እየተደራጁ በብድር እየወሰዱ በእርሻ፣ በእንስሳ እርቢ፣ በሱቅ ቢዝነስ፣ ትናንሽ ቢዝነሶች ምናምን ተደራጅተው መስራት ጀመሩ እና ውጤቱ ጥሩ ነው። አሁን ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀጥረው የሚያሰሩ ስደተኞች አሉ ብሏል። ጅ አሁን ሰሞኑን ተያይጄ ነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ነው ሁኔታ። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋር እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት መሬቱን በተለይ አበው ጋራ ሰጥተው ውጤቱን ምርቱን እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው ቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና እንደ ጥሩ ተሞክሮ ኢትዮጵያ ታካፍላለች ተቀባይነትም ያገኘ ተሞክሮ ነው።
በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR መረጃ መሰረት ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ የተፈናቀሉ 900,000 ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት
ስደተኛ ሲመጣ ያው ተቸግሮ ሀገሩ መኖር ስለማይችል ነው ይመጣ። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ ለስደት የተደረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው። በዩኒክሲያርም ይህን ነው ለረዥም ጊዜ ሶራበት የነበረው። እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥቶ የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪም የሆነው ሀገሮች ናቸው ሪሰትልመንት የሚሰጡት ሀገር እነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅም አይችልም። እንደውም አሁን አሜሪካን ትልቁ ቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ከመጡ ወዲህ በጣም እየወረደ እየቀነሰ ሄዷል እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ እድል ያገኘ ነበረው። አሁን በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው እንዳይመጣም ላይኖርም ስለሚችል። ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መስመር ነው። በመሀል ደግሞ በነሳ የመጡበትን ሀገር ሰል እንዲሆንና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራም ይሰራል።
በኮሚሽኑ የዚህ ዓመት መረጃ መሰረት በዓለም ላይ ከ70 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ ከ41 ሚሊዮን በላይ የአገር ውስጥ ተፈናቃዮች ናቸው። ከ25 ሚሊዮን በላይ ደግሞ ወደ ሌላ ሀገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት 3 ዓመታት ስደተኛን ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለሁ ሲል የዓለም ባንክ ቡድን ቃል የገባው 2 ነጥብ ግርማ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን የእናንተን አስተያየቶች የወጣቶችን አስተያየቶች የምንሰማበት ሰዓት ላይ ደርሰናል። ለዛሬ እንግዲህ የምንጠይቀው ጥያቄ ወጣቶች በኢትዮጵያ ውስጥ ሰላምን ለማምጣት ምን አይነት ሚና መጫወት አለባቸው?
ባየ በላይና እባላለሁ። የወጣቱ ሚና መሆን ያለበት ከስሜታዊነት ጠርቶ ከአልባልታ ከዘረኝነት የተጠባብነት ሸከፈኝነት የለም ኳሱ ጠርቶ እንደ ሀገር ማሰብ ሲችል ወጣቱ ሀገሪያ ሰላም ትሆናለች። ከዛ በመቀጠል ደግሞ አሁን ላይ ከአንዳንድ አካባቢ አሁን ስጋት ላይ ምትላት ዩኒቨርስቲ ተማሪ ነው አሁን ላይ ደስ ሰዓት፣ ምክንያቱም በየገረ ዩኒቨርሲቲ በየክልሉ ስለሆነ የእሱ ደግሞ የጥበቃ ችግር አለ። ከጥበቃ አካባቢ ሰው ስለሚሆን በዛ ምክንያት ሀገሪቷ ተረበሻለች። ከዛ በኋላ ወጣቱም ሁሉም ይነቃነቃል። ስለዚህ መሆን ያለበት ኢትዮጵያ ውስጥ ያለ እያንዳንድ ዩኒቨርሲቲ ገለልተኛ የሆነ ወይ ፌዴራል ወይም መከላከያ የፌዴራል መንግስቱ መድቦ ዩኒቨርሲቲ ተማሪዎች ሰላም ከሆኑ አገሪቱ ሰላም ትሆናለች። ወጣቱም ካልባልታ ይቆጠባል። ዩኒቨርሲቲ የሚማሩ ተማሪዎች ያው በየአካባቢ በየክልሉ ስለሆነ ከቤተሰብ መጀመሪያ ወደ ግቢ ከመሄዱ በፊት እውቅል ሊገልም ምንም አይደረግም። ከክልሉ ነው ያለ ጀግናችን ነው የሚባል ግን ቦታ ላይ አሁን እንደዛ ነው። የግንዛቤ ማስጨበጫ መስጠት መቻል አለበት።
ያለ አርባ ምንጭ ዩኒቨርሲቲ የ4ኛ አመት ሲቪል ኢንጂነሪንግ ተማሪ። የወጣቱ ሚና ሊሆን የሚገባ ዘረኝነትን ከውስጡ ማጥፋት አለበት እና እንደ ተማረ ማሰብ አለበት። ምክንያቱም ይህ ነገር ለማንም አይጠቅምም፣ ለሀገርም ለግለሰብም ለምንም አይጠቅምም እና ስለዚህ የሚሻለው ማለት ተስማምቶ አንድነትን አስስቶ መኖር ነው ማለት ላይ አንድ ኢትዮጵያ ብሎ ማሰብ ነው እንጂ አንተ ትበልጣለህ አንተም ትንህ ብሎ ማሰብ ለማንም ስለማይጠቅም እንደ ተማረ ሰው ማሰብ ይሻል ይመስለኛል። ማለት ላይክ የሚናፈሱ ያሉትን ነገሮች ስፔሻሊ በዚህ ሰዓት ላይ የሚወሩትን ነገሮች ያው አለመቀበል ይመስለኛል። ማለት እኔ እንደ ራሴ እንትን እምልሽ ላይክ እንደዚህ አይነት ነገሮችን አልቀበልም። ስፔሻሊ አክቲቪስቶች ምን የሚሉትን ነገር አልቀበልም፣ ምክንያቱም እኔን አያሳምነኝም። ምክንያቱም የሚጠቅም ነገር የለውም፣ ይሄ ነገር አይጠቅምም።
አበበ ንጋቴ ይባላል። ወጣቱ ምን ማድረግ አለበት? ያው ሰላም በተመለከተ ሀገሯ ሰላም ትሆን የሁላችንም ፍላጎት። የወጣቱ ሚና ለአሁንም ለወደፊትም እኛ በቃ የድሮዋን ኢትዮጵያ አባቶቻችን ራዕይ ለመከተል ነው እና አሁንም ቢሆን እኛ ወጣት እያደረግን ያለው እዚህ እኛ ካለንበት አካባቢ ዞሮ ዞሮ ማንም ወጣት መጎዳት የለበትም። በየሀገሩ እንደ ብሔራችን ዲሞክራሲና የህግ የበላይነት እንዲከበር ልፉላቸው ያለንበት አካባቢ በቃ ያው እየታገል ነው ያለን ና ዲሞክራሲ ሚመጣ ሁሉ መታገል አለብናልና እንግዲህ አድማጮች እዚህ ላይ ፕሮግራማችንን ልንዘጋ ነው። ከዘፈኑ ጋር እንተዋችኋለን። ለዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
አብረናችሁ ያመሸነው ጽዮን ግርማና
ኤደን ገረመው ከሞክቢል ያቤሮ ጋር ደናገሩ
መናው የምቀጣ የመቸገረው Someone who I'm tough to
ኩን ራዲዮ